ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ሌ ነው።
አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍላችሁ የወንጌል ትምህርት ጌታችን የሚገነባው አካል በሚል ርዕስ ነው። ጌታችን ሰላማችን የሆነበት ምስጢር ታላቅ ነው። ጌታችን ሰላማችን ነው ስንል ምን ማለታችን ነው? ሰላም ምንድን ነው? ሰላም ከማን ጋር ነው? በየዕለቱ በሕይወታችን በግልና በማኅበራዊ ሕይወታችን ጋር አያይዘን ከምንናገረው ሰላም ስለላቀውና ስለጠለቀው ሰላም ነው የሚናገረው የእግዚአብሔር ቃል። ጌታችን ሰላማችን የሆነበት ምስጢር ከቅዱስ ቃሉ በሮሜ ምዕራፍ 5 ላይ ከቁጥር 1 ጀምሮ እስከ 2 የሚከተለውን እውነት እናገኛለን። እንግዲህ በእምነት ከጸደቀን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔርም ክብርም ተስፋ እንመካለን ይላል። ጌታችን ሰላማችን ሊሆን የቻለበት ትልቁ ምስጢር በዚህ በእግዚአብሔር ቃል ላይ እንደምንመለከተው ከበደላችን የሚያጸድቀን ብቸኛ ምክንያት ስለሆነልን ነው። እንግዲህ በእምነት ከጸደቀን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። በእግዚአብሔር ዘንድ ሰላም ሊኖረን የቻለበት ምስጢር ኢየሱስ ክርስቶስ የመጽደቂያ ምክንያት ስለሆነልን ነው። ይህ ሰላም ደግሞ የሚገኘው ያለ ጌታችን ያለ ኢየሱስ ክርስቶስ ደም በምንም በማንም ሊገኝ እንደማይቻል መጽሐፍ ቅዱስ በየቦታው ደጋግሞ በተከታታይ ባስተማርኩትም ትምህርት ይህንን ሁኔታ በቀላሉ መረዳት እንችላለን። ከእግዚአብሔር ጋር ያልታረቀ ሰው በምንም አይነት መንገድ ሰላም ሊኖረው አይችልም። ሰላም ያጣበት ምክንያት ይህና ያ መስሎ ሊታየው ይችላል። የሰው ልጅ በግል ሕይወቱ ከኃጢአቱ እንዲድን እግዚአብሔር ለዓለም ሁሉ መድኃኒት አድርጎ የሰጠው ጌታችን ኢየሱስ ክርስቶስን አምኖ ካልዳነ ጨርሶውንም ሰላም ሊኖረው አይችልም። ኃጢአተኞች ከእግዚአብሔር ጋር ሰላም ሊያገኙ የሚችሉበት ብቸኛው መንገድ በደሙ ኃጢአታቸውን በመደምሰስ በቀራኒው መስቀል ላይ በተሰቀለው ሥጋው ከእግዚአብሔር ጋር የተጣሉበትን የጠባቸውን ምክንያት ሥጋን በማስወገድ አዳኝ ሆኖ በፊታቸው ተሰቅሎ በሚታየው በወንጌል በሚነገረው በኢየሱስ ክርስቶስ ብቻ ነው። ለዚህ ነው በኤፌሶን ላይ እርሱ ሰላማችን ነው የሚለው። ይህንኑ ሐሳብ በሮሜ አሁን ባነበብኩላችሁ ላይ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ጌታችን ሰላማችን የሆነው በእግዚአብሔርና በሰው መካከል የነበረውን የጥል ግድግዳን በሥጋው ያፈረሰ በመሆኑ ነው። የጥል ግድግዳ የጠብ ምክንያት የሆነውን የሥጋን ነገር ስላስወገደ ነው። ይህ ብቻ አይደለም፣ ጌታችን እኛን በመወከል የእኛን ኃጢአት ተሸክሞ በቀራኒው መስቀል ላይ እንደ ተሰቀለልን ሁሉ ከሞት ከተነሳ በኋላም በሰው ልጅነቱ በሰማያዊ ስፍራ የሚታመኑትን ሁሉ የሚወክል ሞትን ያሸነፈ የክብርና የምስጋና ዘውድ የጫነ ጌታ ሆኖ ወደ ክብር የሚያስገባን የሚቀድሰን ጌታ ሆኖ እናየዋለን። ልብ በሉ አድማጮች፣ ይህን ጉዳይ በዕብራውያን ምዕራፍ 2 ከቁጥር 9 እስከ 12 የአምላክ ቃል እንደዚህ ሲል ይገልጸዋል። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ብዙ ልጆችንም ወደ ክብር ሲያመጣ የሚያምኑትን ማለት ነው። ውድ አድማጮቼ ብዙ ልጆችንም ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ይላል። ጌታችን በሞቱ ቅጣታችንን ብቻ ወስዶ ካስታረቀን በኋላ ወደ ክብር የሚያስገባንን ሥራም እንደሰራ ቅዱሱ መጽሐፍ በጋሃዴ ነግረናል። ውድ አድማጮች መዳናችንን በታላቅ መከራ የፈጸመው የማዳኑ ሥራ በምን ተደመደመ ብላችሁ መጠየቅ አለባችሁ። ሰዎች ታረቁ የሚባለው የቀደመው ወዳጅነታቸው ሲታደስ በመካከላቸው የነበረው መራራቅ ሲጠፋ ይህ ካልሆነ የታረቁ መስለው ለተራራቁ ወዳጃሞች ሌላ አስታራቂ ያስፈልጋል። ጌታችን ኢየሱስ ክርስቶስ በፈጸመው የማስታረቅ ሥራ ግን እንዲህ ያለ አይነት ተደጋጋሚ የማስታረቅ ሥራ አያሻ። በልጁ ሆኖ ዓለሙን ከራሱ ጋር አስታራቂ ሆኖ የነበረው ተበዳዩ እግዚአብሔር ራሱ ነው። ሰው ሆኖ አስታራቂ ሆኖ የመጣው በመለኮትነት ከአባቱ ጋር የተካከለ በመለኮታዊ ባህሪ ኑባሬ በፍጹም አምላክ የሆነው ጌታችን ኢየሱስ ክርስቶስ ራሱ በአምላክነቱ ተበዳይ ነው። በነገራችን ላይ ሰው ሆኖ በምድር ላይ የማስታረቁን ሥራ ሲሰራ አምላክነቱን ያልጣለ ፍጹም አምላክ ፍጹም ሰው ሆኖ ነው የማስታረቅ ሥራውን የሰራው። ተበዳዩ እንዴት አስታራቂ ሆነ? ከጠየቅን አይቀር መጠየቅ ያለብን እርሱ ተበዳይ ሆኖ እርሱ ራሱ በኃጢአትና በኃጢአተኞች ላይ የዘላለም ፍርድ ፈራጅ ሆኖ እንዴት ሰዎችን እርሱን በመበደል በሚሞቱበት ሞት ሞቶ ያድናቸዋል? የትኛው ይከብዳል? ውድ አድማጮች ከሰማይ ሰማያት በአላፋት መላእክት የሚመለከው ሰማይና ምድርን የፈጠረው ሁሉ ከርሱ ሆኖ ለርሱ የተፈጠረለት ቅዱሱ የእግዚአብሔር ልጅ እንዴት ሰዎች እርሱን ለበደሉበት በደል ይሞታል? ኮናኝና አጽናቂ ሆኖ ሳለ ከበደለኞች ጋር ተቆጥሮ በሁለቱም ወንበዴዎች መካከል እንዴት ይሰቀላል? ከጠየቅን አይቀር ይሄን ነው መጠየቅ ያለብን። የጌታችን ሰው ሆኖ ስለ ኃጢአተኞች በመሞት ያዳነው የማዳኑ ሥራው ለሰው አይምሮ ተታችሁ መላእክትን ያስገረመ ትልቅ ምስጢር ነው። ብዙ ቅዱሳንን ቅኔ እንዲቀኙለት እንባቸውን እንዲያፈሱለት በተሰበረ ፊት በፊቱ እንዲወድቁለት ያደረገ ነገር ቢኖር ይሄ ነው። ታስበው ዘንድ ሰው ምንድነው የተባለው? ሰውን ለማዳን ጌታችን ሰው ከመላእክት አንሶ ወደ ነበረበት ሁኔታ ራሱን ዝቅ አድርጎ በፈጠራቸው መላእክት እየተበረታታ ከፈጠረው የሰው ልጅ ውሃ እየለመነ የርሱ በሆነው ዓለም ራሱን የሚያስጠጋበት መኖሪያ ሳይኖረው እኛን ለማዳን ፍጹም ሰው ሊሆን ራሱን ባዶ ያደረገበትን ምስጢር ማን ሊረዳው ማንስ ገልጾ ሊጨርሰው ይችላል? ጌታችን ኢየሱስ ክርስቶስ በሞቱ የማስታረቅ ሥራ ሰርቶ በእግዚአብሔርና በእኛ መካከል ካቀረበው መስዋዕት የሚተካከል ዋስትናው በአስታራቂው ጌታ ክብር ላይ ተደላድሎ የቆመ ውጤቱ ዘላለማዊነት ያለው የእርቅ ሥራ ነው የሰራው። ኢየሱስ አስታራቂ ሆኖ ከአባቱ ጋር አምላክ የሆነ እግዚአብሔር ልጅ ሰው ሆኖ በቀራንዮ መስቀል ላይ ሞቶ በእኔ ደም ታረቁ ከእግዚአብሔር ጋር ሲል አምላክነቱን ያልጣለ ክብር ለስሙ ይሁን ከአባቱ ጋር በመለኮትነት የተካከለ በክብር ደሙ በቅዱስ ደሙ ያስታረቀን ጌታ የማስታረቁ ሥራ እስከምን ያደርሳል? ከዚህ በፊት ደጋግሜ እንዳቀረብኩት የጌታችን ደም የርቁ ምክንያት ሲሆን በዚህ ደም የሚገኘው እርቅ ነጭ ልብስ በሰማይ የሚያስለብስ እርቅ ነው። ውድ አድማጮች መንግስተ ሰማይ ስንገባ የምንለብሰው ነጭ ልብስ በጌታችን ደም ብቻ ጣጥቦ የሚነጣ እንደሆነ በራእይ ምዕራፍ 7 ላይ የእግዚአብሔር ቃል እንደዚህ ይላል። ከቁጥር 9 ጀምሮ አንብብላችሁ። ከዚህ በኋላ አየው እነሆም አንድ ስንኳ ሊቆጥራቸው የማይችል ከህዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስ ለብሰው የዘንባባንም ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ ይላል። በማን ፊት እንደቆሙ ልብ በሉ። እነዚህ ስፍር ቁጥር የሌላቸው ማንም ሊቆጥራቸው የማይችል በዙፋኑና በበጉ ፊት ቆሙ ይላል። በጉ የታረደው የናዝሬቱ ኢየሱስ ክርስቶስ በዙፋኑ ላይ ያለው እግዚአብሔር አምላክ በታላቅም ድምጽ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። የደህንነት ሥራ የሰው ልጅ ከኃጢአት አውጥቶ ወደ መንግሥተ ሰማያት የማግባት ሥራ በመንግሥተ ሰማይ ባለ ሁለተኛ ሆኖ የሚዘመርለትና የሚመሰገን በዙፋኑ ላይ ተቀመጠውና በጉ ብቻ እንደሆነ ያሳያሉ። በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው። መላእክቱም ሁሉ በዙፋኑ በሽማግሌዎቹም በአራቱ እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ። የማዳኑ ባለውለታ ስፍር ቁጥር የሌላቸውን ወደ መንግሥተ ሰማይ ያገባው ባለውለተኛ ምስጋና ሲቀርብለት መላእክቱ ሁሉ በዙፋኑና በሽማግሌዎቹ በአራቱ እንስሶች ዙሪያ በግንባራቸው ተደፉ። ምስጋና ሱ ሲቀበል ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ከሽማግሌዎቹ አንዱ ተመልሶ ዮሐንስን ይህንን ራእይ በሚያይበት ጊዜ ሐዋርያውን ዮሐንስን እነዚህ ነጩ ልብስ የለበሱት እነማን ናቸው? ከወዴትስ መጡ? አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና እግዚአብሔርንም እንባዎችን ሁሉ ካይናቸው ያብሳል። እንግዲህ እነዚህ በብዙ መከራ የመጡ ናቸው። ያነቡ፣ ያለቀሱ፣ የተጎዱ፣ የተንከራተቱ ናቸው። የተራቡ፣ የተጠሙ፣ የተጨነቁ ናቸው። ከታላቅ መከራ የወጡ ናቸው። በክርስቶስ ክርስቲያን የተባላችሁ ውድ አድማጮቼ ስሙኝ። በሰማይ በእግዚአብሔር መቅደስ ቀንና ሌሊት ሊያመልኩት ስፍራ የተሰጣቸው እነዚህ ቅዱሳን ማን ናቸው? ሰማዕታት ናቸው፣ ከታላቁ መከራ መጥተዋል ተብለዋልና። ሰዎች በእግዚአብሔር ፊት ሊመኩበት የሚችሉበት የሰማዕትነት ታሪክ የተነገረላቸው ናቸው፣ ከታላቅ መከራ ወጥተዋልና። ያነቡ፣ ያለቀሱ፣ የተጨነቁ፣ የተራቡ ናቸው። ነገር ግን በዚህ ቦታ ላይ እንደተገለጸላቸው ልብሳቸውን ደግሞ ማጠብ እንደሚያስፈልጋቸው የተነገረላቸው ናቸው። ከሚኖሩት የመስዋዕትነት ህይወት የተነሳ የልብሳቸውን መታጠብ አስፈልጋነት አልዘነጉም። ያልታጠበ ልብስ ወይንም ከጌታ ያልተገዛ ልብስ ለብሶ ወደ መንግሥተ ሰማያት ሊገባ የሚችል ማንም የለም። እነዚህ ሰማዕታት ልብሳቸውን ማጠባቸው በህይወታቸው ከሆነው ነገር ከሰማዕትነታቸው ከጉዳታቸው ሁሉ ይልቅ ትልቅ ስፍራ ተሰጥቶት የተወሳ ጉዳይ ነው። ስለ ገድላቸው ወይንም ስለ ሰማዕትነታቸው ሳይሆን የሚናገረው ልብሳቸውን አጥበው በነጹበት በዛ መንጻት መንግሥተ ሰማያት መቅረብ መቻላቸውን ይናገራል። በምን አነጹት ልብሳቸውን? በበጉደም 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 ታላቅ ክብር፣ ታላቅ ምስጋና፣ የዘላለም ውዳሴ፣ የዘላለም ክብር በቀራንዮ መስቀል ደሙን ላፈሰሰ በመንግሥተ ሰማይ በእግዚአብሔር ፊት በደሙ ለመቆም ድፍረት ሊያሰጠን ለሚችል ለኢየሱስ ክርስቶስ ይሁን። በበጉደም በበጉደም ይሄን ደም የሚንቅ፣ ይሄን ደም የሚጠላ፣ ይሄን ደም የሚጋርድ ወገኖቼ ከኛ ይራቅ። ይህ ደም የኢየሱስ ደም፣ የበጉ ደም። በዚህ ደም ልብሳቸውን አነጹ። በመንግሥተ ሰማይ ተቀድሶ ተከብሮና አጊጦ መታየት የሚቻለው በዚህ ደም ብቻ ነው። በክርስቶስ ደም ያልነጻና ያልታጠበ ልብስ ለብሶ በዚያ መንግሥተ ሰማይ ሊቀርብ የሚችል ማንም ሰው የለም። የበጉ ደም በመስዋዕትነት የተኖረ ሕይወት ያላቸውን ቅዱሳን መቀደስ መቻሉ ታላቅ ስፍራ የሚሰጠው የወንጌል ዕውነት ነው። ውድ ወገኔ ሆይ ከጌታ ደም በስተቀር ማንም በሰማይ ቢሆን ወይም በምድር ከጌታ ደም ውጪ ህይወትን ለመንግስተ ሰማይ በቁ የሚያደርግ ነገር ጽድቅ የለም። ክብር ለታረደው በግ ይሁን። ይህ ደም ከኃጢአት ሁሉ ያነጻሃል ወገን ሆይ። እነዚህ ቅዱሳን በገድላቸው እንኳን ለሌላ ሊተርፉ ይቀርና ለራሳቸውም ቢሆን እንኳን ያለ ጌታ ደም መንግስተ ሰማይ መግባት አልቻሉም። ክብር ለታረደው በግ ይሁን። ወገኖች ስሙኝ፣ የምነግራችሁ ስለ ናዝሬቱ ስለ ኢየሱስ ክርስቶስ ደም ነው፣ ስለ እግዚአብሔር ልጅ ደም ነው። በመከራውስ ተጨምቀው የጥራት ህይወት የኖሩ ቅዱሳን ያለዚህ ደም መንጻት እንዳልቻሉ ነው ወንጌል የሚናገረው። በዚህ ደም የነጹት ከዚህ ደም የተነሳ በእግዚአብሔር ዙፋን ፊት አሉ ይላል። በጊደር በእንስሳ ደም በኮርማዎች ደም በቅድስተ ቅዱሳን ውስጥ የብሉይ ኪዳን ካህናት ለመግባት ድፍረት አልቻሉም። በጢስ ደመና በእጣን ጢስ ደመና በተከበበ መቅደስ ውስጥ ነው የሚቆሙት። እነዚህ ግን ወገኖቼ በደሙ የታጠበው ነጭ ልብስ ለብሰው በእግዚአብሔር ዙፋን ፊት አሉ ይላል። አሉ የሚለው ቃል ተረጋግተው መቆማቸውን፣ ተረጋግተው በእግዚአብሔር ዙፋን ፊት አሉ ይላል። አሉ ይላል መዘመር ችለዋል፣ ማመስገን ችለዋል። በጌታ ደም ታጥቦ በነጻው ነጭ ልብስ በእግዚአብሔር ዙፋን ፊት ለመሆን በቅተዋል። የጌታ ደም የአምላክን ፊት ለማየት በቂና ፍጹም የሆነ ውጤት የሚያመጣ መሆኑን እናያለን። ውድ ወገኖቼ በኢየሱስ ደም ታጥበን ሕይወታችን ሊጸዳ የሚችልበት ሌላ መንገድ በምንም አይነት መንገድ እናስብ፣ በምንም ሁኔታ እናቀርበው፣ የለም። ያለ ደሙ መንጻት የለም። ደም ሳይፈስ ስርየት የለም። የእግዚአብሔር ልጅ ደም በፈሰሰበት ስርየት ይገኛል። በዚህ ደም በተገኘው ስርየት ፊት ኃጢአት ሁሉ ይከደናል፣ ይደመሰሳል። በእግዚአብሔር ፊት ተረጋግቶ መቆም፣ መንግስተ ሰማያት መግባት፣ ለመዘመር ለማምለክ ያበቃል። በዚህ ደም ታምነህ ማረፍህን ትተህ ወንደ ወገኔ ሆይ በትምህርት ነፋስ ወዲያና ወዲህ አትፍገምገም። የጌታ ደም በቂ ነው። በደሙ ከታረቀን መታረቁን ባገኘንበት ደም የልጁን ደም በሚያከብረው አምላክ ፊት እንቀርባለን። ክብር ምስጋና ለታረደው በግ ይሁን። ሌላው በዚህ ቦታ ላይ እነዚህ በአምላካቸው በእግዚአብሔር ፊት በዙፋኑ ፊት ተረጋግተው መቆም ብቻ አይደለም፣ ሌሊትና ቀንም በመቅደሱ ያመልኩታል ይላል ቅዱስ ቃሉ። ኢየሱስ ክርስቶስ የዘላለም ሊቀ ካህን በሆነባት በእጅ ባልተሰራችው መቅደስ ውስጥ ጨለማ በሌለበት ያለ ተፈጥሮ ፀሐይ በበጉ ክብር በደመቀችው መቅደስ ሌሊትና ቀን ጌታን ለማምለክ የሚያበቃ መንጻት ያገኙት እነዚህ ቅዱሳን በበጉ ደም ታጥበው በነጻ ሕይወታቸው ነው። ክብር ለታረደው በግ ይሁን። ክብር ለታረደው በግ ይሁን። አበሳችንን፣ በደላችንን፣ ኃጢአታችንን፣ ነውራችንን፣ አሳፋሪ ነገራችንን ከኛ ለሚያጠራው በእግዚአብሔር ፊት ለመቆም ለሚያበቃን በሰማይ ባለችው በእግዚአብሔር ቤተ መቅደስ እሱ የዘላለም ሊቀ ካህን በሆነበት ፀሐይ በማያስፈልግበት ጨለማ በሌለበት መቅደስ አምላካችንን ለማምለክ ለማገልገልና ለማመስገን የሚያበቃንን ደም ያፈሰሰው የእግዚአብሔር ልጅ ኢየሱስ ለዘላለም የተባረከ ይሁን። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ይላል። በዙፋኑ ፊት ይቆማሉ፣ በመቅደሱ ያመልካሉ። እንደገና ደግሞ በዙፋኑ ላይ ተቀመጠው በእነርሱ ውስጥ ገብቶ ያድርባቸዋል ይላል። ውድ አድማጮች፣ በበጉ ደም የሚነጹ ሁሉ የሚያገኙት በዙፋኑ ፊት መቆም በመቅደሱ ማምለክ ብቻ ሳይሆን በዙፋኑ ላይ ያለው ማደሪያዎች መሆንንም ነው። ይህ በዙፋኑ ላይ ያለው በጌታ ደም በነጹት ሁሉ በሰማይ ብቻ ሳይሆን እዚህ በምድርም ሳለን የቅዱስ መቅደሱ ቤተ መቅደስ አድርጎ ማደሪያዎቹ ያደርገናል። በኢየሱስ ደም የምታፍርበት የምትሸማቀቅበት በደል ይኑርህ ወገኔ ሆይ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል፣ ያነጻል፣ ያነጻል። በሕይወትህ አይተማታውቀውን ውስጣዊ ጽዳትና ንጽህና ታገኛለህ። ምስጋናና ክብር ለእግዚአብሔር ለመስጠት ትበቃለህ። ውስጥህ ከመጽዳቱ የተነሳ የእግዚአብሔር መንፈስ መጥቶ በውስጥ ያድርብሃል። እግዚአብሔርን ለማምለክ ስሙን ለመጥራት የምታፍርበት መሸማቀቅ ሁሉ ካንተ ይገፈፋል። ክብር ለታላቁ ጌታ ይሁን። ይበዙፋኑ ላይ ያለው ያድርባቸዋል እንደሚል በእኔና በእናንተም ጌታን ለምንታመን በደሙ ለነጻን ሁሉ የጌታችን ኢየሱስ ክርስቶስ የመንፈሱ ማደሪያዎች እንደምንሆን ኦ ታላቅ የወንጌል እውነት ነው። ሮሜ 8 ላይ እንደዚህ ይላል የእግዚአብሔር ቃል፣ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። አድምጡኝ፣ የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። በደሙ በነጹ ሁሉ ውስጥ የእግዚአብሔር መንፈስ ይገባል። በኢየሱስ ደም በነጹ ሁሉ ውስጥ የእግዚአብሔር መንፈስ ይገባል። ያ ደም ባነጻበት ቦታ፣ ያ ደም በተቀደሰበት ልብ ውስጥ የክርስቶስ መንፈስ ይገባል። ቅዱስ ቃሉ እንደሚነግረን የክርስቶስ መንፈስ የሌለው ከሆነ ግን ይሄው የእርሱ ወገን አይደለም። የጌታ የኢየሱስ መንፈስ በውስጡ ያላደረበት ሰው ክርስቲያን ነኝ ማለት አይችልም፣ የክርስቶስ ወገን ነኝ ማለት አይችልም። ክርስቶስ በእናንተ ውስጥ ቢሆን በደሙ በነጹህ ውስጥ ኢየሱስ ክርስቶስ ምን ያረጋል? ይገባል። በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ምንድነው ጽድቁ? ኢየሱስ የእግዚአብሔር ጽድቅ ሆኖ የተገለጠው በወንጌል የሚነገረው እርሱ ሰላማችን ነውና የተባለው በደሙ የሚያጸድቀን ኃጢአታችንን የሚደመስስልን። ክብር ለጌታ ይሁን። እሱ በእኛ ውስጥ ሲሆን መንፈሳችንን ሕያው ያደርገዋል። ነገር ግን ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ወገኖቼ ይህ ብቻ አይደለም። በአንደኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ ይላል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? የቆሮንቶስ ሰዎችን ሕፃናት ሥጋውያን እያለ ጳውሎስ የነቀፋቸው ነገር ግን ከክርስቶስ ጽድቅ የተነሳ ያገኙትን ቅድስናና ጽድቅ እየቆጠረላቸው ከእግዚአብሔር የተቀበላችሁት ቤተ መቅደስ እንደሆነ ሥጋችሁን አታውቁም? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። በጌታ ደም በነጹህ ሁሉ ውስጥ ሥጋቸውን አልፎ በውስጣቸው በመንፈሳቸው ውስጥ የእግዚአብሔር መንፈስ ያድራል፣ የእግዚአብሔር ቤተ መቅደስ ያደርጋቸዋል። ይኸው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። በራእይ ላይ ያ እግዚአብሔር አምላክ በዙፋኑ ላይ ያለው ያድርባቸዋል ይላል። አሁን ባነበብኩላችሁ ክፍል ገና በመድርም ሳለን እግዚአብሔር በመንፈሱ ገና በውስጣችን ያድራል። ውድ አድማጮቻችን ጌታችን ኢየሱስ ክርስቶስ የሰራው የማዳኑ ሥራ ከእግዚአብሔር ጋር የማስታረቅ ሥራ ነው። ይህ የማስታረቅ ደግሞ ሥራው እኛን ከኃጢአት ፍርድ ከኩነኔ የሚያድን ብቻ ሳይሆን ከእግዚአብሔር ጋር ሰላም ያለን በፊቱ ለመቆም የሚያስችለን በመቅደሱ ለማገልገል የሚያበቃን እርሱ ደግሞ በመንፈሱ በውስጣችን አድሮብን መንፈሳዊ የሆነ በረከትን የእግዚአብሔር መንፈስ ተካፋይነትን የሚያሰጠን እንደሆነ እንመለከታለን። ጌታችን በደሙ ያነጻቸውን የእግዚአብሔር መኖሪያ ሆነው እንዲሰሩ እርሱ የማዕዘን ራስ በሆነበት መንፈሳዊ ንጻ ውስጥ እኔና እናንተ እንደ ሕያዋን ድንጋዮች ሆነን እንደምንሰራ የእግዚአብሔር ቃል ያስተምራል። አንደኛ ጴጥሮስ ምዕራፍ 2 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ያ በውስጣችን ባደረው በእግዚአብሔር መንፈስ እናድጋለን፣ በእግዚአብሔር ቃል እንሰራለን፣ ጌታ ኢየሱስ ክርስቶስን ባወቅን ቁጥር ወደ ሙሉ ሰውነት እንደርሳለን። እኔና እናንተ በክርስቶስ አምነን ተስፋ አደረግን የመንፈሱ ማደሪያዎችን እንያዛለን፣ እንገነባለን። እግዚአብሔር የሚሰራውን መንፈሳዊ ቤት እግዚአብሔር አይኑን ከፍቶ ሰው ካላሳየው በስተቀር ሰው ሊረዳው የሚችል አይደለም። በኤፌሶን ምዕራፍ 2 ላይ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል የማዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው በርሱ መንጻው ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል እናድጋለን መንፈሳዊ ቤት ይሆነን እናድጋለን ውስጣችን ያደረው እግዚአብሔር መንፈስ ያጎለመሰን ያበረታን በክርስቶስ ዕውቀት እየሞላን በክርስቶስ መንፈስ እየተሞላን ወደ ፍጹም ሙላት እየደረስን በትንሽ የጀመረው የክርስትና መረዳት በብዙ እየበዛ በጸጋ ላይ ጸጋ በክብር ላይ ክብር ወገኖቼ በሙላት ላይ ሙላት እየተጨመረ የሚያሳድግ የአካል ህይወት ይሰጣል ወደ ወገኖቼ ኤፌሶን ምዕራፍ 4 ላይ ከ15 እስከ 16 ነገር ግን እውነትን በፍቅር ያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ክርስቶስ የክርስትና መጀመሪያ ብቻ ሳይሆን ስርምን ሰደው በርሱ ነው ምናድገው በሱ ነው ምንሞላው በሱ ነው ፍጹም ሰው ምን ሆነው በሱ ነው በክርስቶስ አመነን ጻድቃለን ተታረቃለን በክርስቶስ ስር እየሰደድን እናድጋለን ክርስቶስን ያመነን ያወቀን እንሞላለን እየተሞላን ወገኖቼ ወደ ፍጹም ሰውነት እንደርሳለን በፍጹም ሰውነት ለእግዚአብሔር ክብር የሚሆን መንፈሳዊ ቤት እናቀርብ መንፈሳዊ አካል መንፈሳዊ ቤት ሆነን እንሰራለን ወዳድ አድማጮች የሰማነውን እግዚአብሔር ይባርክልን በኢየሱስ ክርስቶስ ስም አሜን